Bambino BOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ሄኖክ ሰማእግዜር ነኝ። በመስተንግዶና በአሽከርካሪነት ከመስታወት አረጋው ጋር አብረናችሁ እንቆያለን። ቀዳሚው ዝግጅታችን ሕዝብ በተሰበሰበበት ቦታ ማጨስ የሚከለክለውን ሕግ ተግባራዊ ከማድረግ አንጻር መሻሻሎች አሉ ሲሉ የኢትዮጵያ የጤና ጥበቃ ሚኒስቴር የሰጠውን መግለጫ ይዘናል።
ቢያንስ ሕዝብ በሚሰበሰብባቸው ቦታዎች መከልከሉ አሁን ብዙ ሰው በእነዚህ አካባቢዎች በነጻ መተንፈስ የሚያስችል ሁኔታ ፈጥሯል።
በጤና ጥበቃ ሚኒስቴር የፖሊሲ አማካሪ የሆኑት አቶ ዳዊት ዲቃሶ ናቸው። የከተማ ኗሪዎች በተለያዩ አካባቢዎች ስልክ ደውለን የሲጋራ ማጨስን በተለይ ህዝብ በሚሰበሰብባቸው አካባቢዎች በተመለከተ ያላቸውን አስተያየትም ጠይቀናል።
ሱቅ ጋር ልትገዢ ስትሄጂ ሲጋራ የሚያጨስ ምናምን ታገኝ ነበር። አሁን ግን እነዛ ነገሮች በጣም ቀንሰው ካፌዎችም የተለያዩ ቦታዎች ላይ ማጨስ ተከልክለዋል።
ሰው በሚበዛበት ቦታዎች በጣም በቃ ምንም እኔ ለእኔ ማለት ነው ለውጥ ያለው አይመስለኝም። ክትትልም ያደረጋል መሰለኝም መንግስት ኦዛት ማታ
የሚያጨሱ አሉ። አሁን እንደዛ የሚከለክል ሰው የለም። ብዙ የሚያጨሱ አሉ። አሁን እኛ ስበሩ
በሌላው ዘገባችን ደግሞ ኢትዮ ቴሌኮም ለወራት ተቋርጦ የቆየው የሞባይል ወይም የተንቀሳቃሽ ኢንተርኔት አገልግሎት ከሁለት ቀናት በፊት መጀመሩን አስታውቋል።
ይህ አገልግሎት ተቋርጦ የነበረው ከመስከረም 25 እስከ ህዳር 23 በነበረው ጊዜ ያልተጠቀሙበት ደንበኞች በሞባይል፣ በዳታ፣ በጥቅል በተለያየ መልኩ ያልተጠቀሙበትን መልሰው መጠቀም እንዲችሉ የሚያስችል ስራ ነው።
የኢትዮ ቴሌኮም ኮርፖሬት ኮሚኒኬሽን ኦፊሰር አቶ አብዱራሂም አህመድ ናቸው። ዝርዝሩን ይዘናል።
በሽብር ወንጀል ተከሰው እስር ቤት በቆዩባቸው ሁለት ዓመታት በራሳቸውና በእስር ቤቶች የሚፈጸሙ የጭካኔ ይዞታዎችና ልዩ ልዩ የምርመራ አይነቶችን የሚያስረዱት ክፍል ሁለት በዛሬው ዝግጅት ይቀርባል።
በእንደዚህ አይነት መልኩ ወንበር ላይ ታስሮ እላዩ ላይ የተጸዳዳ እነሱ ሲገቡ እንዳይሸታቸው አፍንጫቸውን በጨርቅ አስረው ማስክ አርገው እየገቡ ስቃይ ፈጽመው ይወጣሉ።
ሌሎችም ዘገባዎች አሉን። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
በትናንትና ሁለት በለንደን ከተማ የደረሰውን የሽብር ጥቃት የፈጸመውን ግለሰብ ማንነት ደርሰንበታል ይላል የለንደን ፖሊስ ኃይል። ጥቃቱን ያደረሰው ብሪታንያዊ ዜግነት ያለው የ53 ዓመቱ ኻሊድ ማሱድ መሆኑም ተገልጿል። ራሱን እስላማዊ መንግስት ብሎ የሚጠራው አይሲስ ለለንደኑ የሽብር ጥቃት ኃላፊነቱን እንደወሰደም አስታውቋል። በአንድ መኪና ከብሪታንያ ፓርላማ መቀመጫ አጠገብ በመንገደኞች ጎዳና ላይ ገብቶ በርካታ ሰዎችን በመደፍጠት ካደረሰው አደጋ ጋር ተያይዞ የሶስት ሰዎች ሕይወት አልፏል። አደጋውን ያደረሰው አሸባሪም በፖሊስ ተገድሏል። በጉዳቱ ጥቃት የደረሰባቸው ሰዎች የሕክምና እርዳታ እየተደረገላቸው ሲሆን ሰባቱ በከፋ ሁኔታ መጎዳታቸው ታውቋል። በአይሲስ የዜና አውታር ላይ እንደተገለጸው አደጋውን ያደረሰው ግለሰብ የአይሲስ ወታደር ነበር ተብሏል። በአደጋው ሕይወታቸውን ያጡት ሁለት ተጎጂዎች አንዱ የለንደን ፖሊስና ሁለተኛው ደግሞ ከርት ኮክረን የተባለ አሜሪካዊ ጎብኚ ነው። የብሪታንያ ጠቅላይ ሚኒስትር ቴሬሳ ሜይ በለንደን ፓርላማ አደጋውን የፈጸመው ግለሰብ የተወለደው በለንደን እንደሆነና ቀጣይ ምርመራ እየተካሄደ እንደሆነ አስታውቀዋል።
What I can confirm is that the man was British-born and that some years ago he was once investigated by MI5 in relation to concerns about violent extremism.
አሁን ማረጋገጥ የቻልኩት አደጋውን ያደረሰው ሰው እዚሁ የብሪታንያ ዜጋ መሆኑን ነው። ከአመታት በፊት በMI5 የወንጀል ምርመራ ድርጅታችን ተጠርጣሪ እንደነበር አውቀናል። ይህን ጥቃት ለማድረስ ማሴሩን የተመለከተ ቀዳሚ መረጃ ግን በደህንነት ሰራተኞቻችን አይታወቅም ነበር።
የብሪታንያ መርማሪዎች ከአደጋው ጋር ግንኙነት እንዳላቸው የተጠረጠሩትን ስምንት ሰዎች እስካሁን በቁጥጥር ስር አውለዋል።
ወደ ዩናይትድ ስቴትስ ዜናዎች ስናመራ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ እና ሪፐብሊካውያን የምክር ቤት አባላት መሪዎች በፕሬዝዳንት ኦባማ አስተዳደር ወቅት የተደነገገውን የጤና ጥበቃ ለውጥን ለማሻር በሚያደርጉት ጥረት በቂ ድምጽ ለማግኘት እየታገሉ ናቸው። የጤና ዋስትና የሌላቸው ሰዎች ዋስትና እንዲያገኙ ያደረገው የጤና ጥበቃ ሕግ ትልቁ የኦባማ ስኬት ተደርጎ ታይቷል። ኦባማ ኬር የሚል መጠሪያ የተሰጠው የጤና ጥበቃ ለውጥ ሕግ እንዲሆን የተፈረመው ከሰባት ዓመታት በፊት ሲሆን በተፈረመበት በዛሬው ዕለት ሕጉን ለመሻር ተዘጋጅተዋል።
ዜናዎቹ እነዚህ ናቸው። ወደ ተከታዩ ዝግጅቶች እንለፍ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
Gabina VOA. Let's cross boundaries together.
ህዝብ በተሰበሰበበት ቦታ ማጨስ የሚከለክለውን ህግ ተግባራዊ ከማድረግ አንጻር መሻሻሎች አሉ ሲል የጤና ጥበቃ ሚኒስቴር አስታውቋል። በተለይ ለአንዳንድ የውጭ ዜጎች አዲስ ነገር እየሆነባቸው ነው። በሂደት ግን እየተለመደ ይሄዳል ብለዋል በሚኒስቴር መስሪያ ቤቱ የፖሊሲ አማካሪ ዳዊት ዲቃሶ። አቶ ዳዊት ዲቃሶ ለአሜሪካ ድምጽ ሲናገሩ በጤና በስነ ህዝብና በመድኃኒት ቁጥጥር ላይ የሚመክር የሚኒስትሮች ስብሰባ ዛሬ በአፍሪካ ህብረት የስብሰባ አዳራሽ ተጀምሯል። እስክንድር ፍሬው ተከታዩን ዘገባ ልኳል።
በሚኒስትሮች ምክር ቤት ደንብ ቁጥር 299/2006 መሰረት እዚህ ቦታ ማጨስ የተከለከለ ነው የሚል ጽሑፍና ምልክት በአዲስ አበባ የተለያዩ መዝናኛዎች ይታያል። በምግብ ቤቶች፣ ቡና ቤቶች፣ መጠጥ ቤቶች፣ በሸቀጣሸቀጥ ሱቆች ሳይቀር ይህንን ጽሑፍ መመልከት ይቻላል። የጤና ጥበቃ ሚኒስቴርም በ2006 መጨረሻ የወጣውን ህዝብ በተሰበሰበበት ቦታ ማጨስ የሚከለክል ህግ ከመተግበር አንጻር ለውጥ መኖሩን ይናገራል። በጤና በስነ ህዝብ እንደዚሁም በመድኃኒት እና በአደንዛዥ እጽ ቁጥጥር ላይ ያተኮረ ስብሰባም ነው በአፍሪካ ህብረት አዳራሽ ዛሬ የተጀመረው። በዚሁ ስብሰባ ላይ የተካፈሉ ያሉት በጤና ጥበቃ ሚኒስቴር የፖሊሲ አማካሪ አቶ ዳዊት ዲቃሶ ማጨስን የሚከለክለው ህግና ተግባራዊነቱ ከዘርፉ የአገሪቱ ስኬቶች እንደ አንዱ ሊቆጠር ይችላል።
ቢያንስ ህዝብ በሚሰበሰብባቸው ቦታዎች መከልከሉ አሁን ብዙ ሰው በእነዚህ አካባቢዎች በነጻ መተንፈስ የሚያስችል ሁኔታ ፈጥሯል እና እንደዚህ አይነት ነገሮች ይታያሉ። አሁን ለምሳሌ ድሮ በመዝናኛ ቦታዎች በክበቦች እንዳሰኛቸው ነበር የሚሆኑት፣ በትምህርት ቤት አካባቢ እንዳሰኛቸው ነበር የሚንቀሳቀሱት። አሁን ግን ያ ሁሉ ቁጥጥር እየተደረገበትም ስለሆነ አንደኛ ሰዎች ይህን ቢዝነስ አድርገው እንዳይወስዱ፣ የኢንቨስትመንት መንገድ አድርገው እንዳይወስዱ በተቻለ መጠን የዜጋን ህይወት አፌክት የሚያደርግ ነገር መሆኑን ተገንዝበው ከዚህ ስራ እንዲቆጠቡ በሚዲያ ላይ ከፍተኛ ስራ ነው እየተሰራ ያለው።
በ2006 መጨረሻ የወጣው ህግ በአዲስ አበባ ከተማ መተግበር ከጀመረ አንድ አመት አልሞላውም። አተገባበሩ ላይም ወጥነት የማይታይበት ሁኔታ አለ። አንዳንድ የመዝናኛ ቦታ ባለቤቶችና ኃላፊዎች ህጉን መናገር ኢትዮጵያውያንንና የውጭ ሀገር ዜጎችንም እንዳያጨሱ መከልከል ሲሳናቸው ይታያል። ህጉ በቅጣት አለመታገዙ ለዚህ አንዱ ምክንያት ሊሆን እንደሚችል የሚናገሩ አሉ። አቶ ዳዊት ግን እስካሁን ከቅጣት ይልቅ በማስተማር ላይ መተኮሩ ተገቢ እንደሆነ ነው ያብራሩት።
ህጎች በሚወጡበት ጊዜ ህጉን መጀመሪያ ለህዝቡ ማስተዋወቁ ነው የሚቀድመው፣ ከቅጣት በፊት ማለት ነው። እና ህዝቡ ራሱ የራሴ ነው ብሎ ኢንተርናላይዝ አድርጎ መነሳት እንዲችል የማድረግ ስራ ነው የሚቀድመው። ከዛ በኋላ ይህንን አንደርስታንድ አድርጎ እያለ ሪስኩ ገብቶት እያለ ህጉን በእጁ አግኝቶ እያለ የሚያስቀጣው ምን እንደሆነ ማያስቀጣው ምን እንደሆነ ለይቶ ካወቀ በኋላ ወደ ጥፋት ሆን ብሎ ሲሄድ ግን የግዴታ ወደ ቅጣት ይሄዳል። እና ቅጣትን ማስቀደም ብዙ ጊዜ ለህግ አፈጻጸም የባሰ እንትን ነው የሚሆነው እና እንቅፋት ነው የሚሆነው። ስለዚህ ቀድሞ ህግን የማስተዋወቅ ስራ ነው፣ ከዛ ቀጥሎ ያወቀውን ህግ ተግባራዊ እንዲያደርግ ማድረግ ነው። አሁንም እያየን ነው፣ ኢምፕሊመንት እያደረግን ነው፣ ስራ ላይ እየዋለ ነው። ነገር ግን ምንድነው የቱሪስቶች ፍሰት እንትን አለ፣ እንቅስቃሴ አለ እና ለጊዜው ለመልመድ የተቸገሩ ሆቴሎችም አሉ ይነግሩናል። እና የሚመጡ እንግዶችም አሉ፣ ድንገት
የውጭ ዜጎች
አዲስ ነገር ይሆንባቸዋል። እንደምታውቁ ብዙ ሀገሮች ሲጋራ የማጠስ ነገር አለባቸው እና ከዚያ የሚመጡ ሀገሮች ሰዎች ህግ ነው ለማለት ህግ የሚለውን ለመቀበል ለራሱ ይቸገራሉ። እና እንዲህ አይነት ሁኔታዎች ሲኖሩ እያየን እንዲሁ ቀስ ብለን ይያለማመድን ሰዎች ሙሉ በሙሉ ተግባራዊ ወደሚያረጉበት ደረጃ ለማድረስ ስልቱ ረጋ ያለና በማስተማር ላይ ቅድሚያ የሰጠ በማስተማር ላይ ተኮረ በመሆኑ ነው እንጂ በህግ አንቀጾቹማ ቅጣት ሁሉ ጊዜም ያለ ነውና በምንፈልግበት ጊዜ ደግሞ እዚህም ውስጥ ቸልተኝነትን ኑሮ ሆን ተብሎ የሚደረግ ጥፋት ካለ ማስቀጣት ግድ ይላል።
ዛሬ በአፍሪካ ህብረት የተጀመረው የጤና ሚኒስትሮች ስብሰባ በየሁለት አመቱ የሚካሄደው ስብሰባ አካል ነው። በጤና በሰነ ህዝብና በመድኃኒት ቁጥጥር ላይ በማተኮር የእጽ ዝውውርና ቁጥጥርም የተተኮረበት ርዕስ ነው። ምክረ ሐሳቦች ቀርበዋል፣ ውይይትም ተካሂዶባቸዋል። በአህጉር ደረጃ የአፍሪካን የመድኃኒት ተቆጣጣሪ ኤጀንሲ ለማቋቋም የሚያስችል ረቂቅ ህግ መቅረቡም ተገልጿል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እናንተስ በእያላችሁበት ያለውን ሁኔታ እስኪ ግለጹልን። ይጨሳል በተለይ ህዝብ በሚሰበሰብባቸው አካባቢዎች? እስኪ አስተያየቶቻችሁን ፌስቡክ ላይ @voamharik ላኩልን። ጽዮን ግርማ በስልክ ደውላ ወደ ተለያዩ አካባቢዎች በለፍ ተቀደም አስተያየቶችን ሰብስባለች።
ከነበሩት ነገሮች አንጻር በጣም እየተረበሽን ስለነበረ ሱቅ ጋር ልትገዢ ስትሄጂ ሲጋራ እና ጨፋው ምናምን ታገኝ ነበር። አሁን ግን እነዛ ነገሮች በጣም ቀንሰው ካፌ ውስጥም የተለያዩ ቦታዎች ላይ ማጨስ ተከልክለዋል። ቦታዎቹ ላይ ወይም እንደዚህ ሰዎች የተሰበሰቡበት ቦታ ብለን የምናስባቸው ሆቴሎች ላይ፣ ሬስቶራንቶች ላይ፣ ካፌ ላይ የተለጠፉ ኖ ስሞኪንግ የሚል በእንግሊዝኛም በአማርኛ ማጨስ የተከለከለ ነው የሚል የተለጠፉ አሉ።
እንደ አጋጣሚ አሁን ይሄን እኔ እንደውም ባለቤት የሆነ ንግድ ቤት ነበራት እና በጣም የምፈልገው ነበር ይህንን ጋራ ህግና ሲወጣም በጣም ስከታተለው የነበረው። ግን የሚገርምሽ ነገር እስፔሻሊ ማታ ማታ በተለይ እንደዚህ ምሽት ቦታዎች፣ ሰው በሚበዛበት ሰው ቦታዎች በጣም በቃ ምንም እኔ ለእኔ ማለት ነው ለውጥ ያለው አይመስለኝም። ክትትልም ያደረገ አልመሰለኝም መንግስት። ፎርዛት ማታ የሆነ ጊዜ ህግ ወጣ፣ ከዛ የሆነ ይለጠፉ ነበር ንግድ ቤቶች ላይ አንድ ሰሞን ተለጠፈና ከዛ በኋላ አሁን መልሰን እኛ ምሽት እንትኖች ላይ ሄደን ልንዝናና እንትን ስትል ሲጋራ አለው። በጣም የሚገርምሽ ወጥተን ነው እንትን የምንለው እኛ፣ አጫሹ አይደለም የወጣው። አንዳንድ ጊዜ ቢሮ ቁጭ ብለን ራሱ የሚገርምሽ መንገድ ላይ የሚጨፈው እንትን ጭስ ወደ ውስጥ እየገባ ነው የሚረብሸን። ሰው ከሱቅ ገዝተው እዛው ያጨሱልሻል። እውነት ለመናገር እኔ ኤርፖርት ውስጥ ብቻ ነው ለአጫሾች ልዩ ቦታ ያየሁት እኛ ሀገር ላይ።
በየካፌው ስንገባ ማጨስ ክልክል ነው የሚል ምልክቶች አሉ። ሌላም ቦታ በየመንገዱ የሚያጨሰው ሬር ነው፣ ብዙ አይደለም መንገድ ላይ ካየሁት አንጻር። ካፌ ውስጥ ግን የሚያጨሰው አላየሁም፣ ስቲል ቀንሷል። ገበያ አካባቢ የሚያጨሰው አለ፣ መንገድ ላይም የሚያጨሰው አለ፣ ታክሲ ውስጥም የሚያጨሰው ሰው አለ።
የሚያጨሱ አሉ። አሁን እንደዛ የሚከለክል ሰው የለም። ብዙ የሚያጨሱ አሉ። አሁን እኛ ሰፈር ውስጥ ህጻናቶች ባሉበት ቦታ ላይ ያጨሳሉ።
ወደ ቀጣዩ ዘገባችን ነው የምናልፈው። ኢትዮ ቴሌኮም ለወራት ተቋርጦ የቆየው የሞባይል ወይንም የተንቀሳቃሽ ኢንተርኔት አገልግሎት ከሁለት ቀናት በፊት መጀመሩን አስታወቀ። ከመስከረም 25 እስከ ህዳር 23 ቀን 2009 ዓ.ም ማለትም ለሁለት ወራት ያህል የዚህን አገልግሎት ተጠቃሚዎች ያልተገለገሉበትን ሂሳብ መልሰው እንዲጠቀሙ የሚያስችል ስርዓትም ዘርግቻለሁ ብሏል ድርጅቱ። መለስካቸው አመሃ ዝርዝር አለው።
ኢትዮ ቴሌኮም በቅርቡ ባሰራጨው ጋዜጣዊ መግለጫ በኢትዮጵያ ካለፈው መስከረም ወር መጨረሻ ቀናት ጀምሮ የታወጀውን የአስቸኳይ ጊዜ አዋጅ ተከትሎ የተንቀሳቃሽ ወይንም የሞባይል ዳታ ኢንተርኔት አገልግሎት መቋረጡን ያስታውሳል። አክሎም ኢትዮ ቴሌኮም አገልግሎቱ ተቋርጦ በነበረበት ወቅት ደንበኞች ያልተጠቀሙበትን ሂሳብ መልሰው መጠቀም እንዲችሉና የአገልግሎት መጠቀሚያ ጊዜውን ማራዘም የሚያስችል ስርዓት በስራ ላይ አውሏል ይላል። ለኢትዮ ቴሌኮም ኮርፖሬት ኮሚኒኬሽን ኦፊሰር አቶ አብዱራሂም አህመድ ቪኦኤ አገልግሎቱ ከተቋረጠ ወዲህ መቼ እንደተጀመረ ጠይቋቸው ነበረ።
አዎ እንግዲህ ይሄ አገልግሎት አሁን ከትላንት ወዲያ ጀምሮ ተግባራዊ ሆኗል። ይሄ አገልግሎት እንግዲህ ተቋርጦ የነበረው ከመስከረም 25 እስከ ህዳር 23 በነበረው ጊዜ ያልተጠቀሙበት ደንበኞች በተለያየ መልኩ በሞባይል በዳታ በጥቅል በተለያየ መልኩ ያልተጠቀሙበትን መልሰው መጠቀም እንዲችሉ የሚያስችል ስራ ነው።
ኢትዮ ቴሌኮም የተንቀሳቃሽ ወይንም የሞባይል ዳታ ኢንተርኔት አገልግሎት ያቋረጠው ከመስከረም 25 ቀን 2009 ዓ.ም ጀምሮ መሆኑን የሚጠቁመው ይሄው ጋዜጣዊ መግለጫ የአገልግሎቱ ተጠቃሚዎች አገልግሎቱ ከተቋረጠ ወዲህ ከፍለው ያላገኙትን አገልግሎት አዲስ ተዘረጋ በተባለው አሰራር መልሰው የሚያገኙት ከመስከረም 25 እስከ ህዳር 23 ማለትም ለሁለት ወራት ያህል የከፈሉትን ገንዘብ እንደሆነም ያመለክታል። ደንበኞቹ የከፈሉባቸውን አገልግሎቶች እንዴት ወደፊት መልሰው ሊጠቀሙባቸው እንደሚችሉም አቶ አብዱራሂም አብራርተዋል።
እነዚህ ደንበኞች ይታወቃሉ ምን ያህል እንደሆኑ። ለነሱም በየግላቸው የአጭር መልእክት ይላክላቸዋል። አጭር መልእክቱ ምንድነው? በዋነኛነት ይሄንን ያልተጠቀሙበት ሂሳብ ቀሪ ሂሳባቸውን ለማወቅ ኮከብ 804 እና መሰላል አድርገው ሲደውሉ እዛ የተለያዩ መመሪያዎች አሉ። በዛ ምን ያህል እንደቀራቸው ያልተጠቀሙበት ምን ያህል እንደሆነ ከዛ ደግሞ እስከ ምን ያህል ጊዜ እንደተራዘመላቸው ይገልጻል ስርዓቱ። እና በቀላሉ ደንበኞች ቀደም እንዳልኩት 804 ደውለው ይህንኑ ስርዓት አውቀው በቀጥታ የሚጠቀሙበት አሰራር ነው ማለት ነው።
አቶ አብዱራሂም አህመድ ደንበኞች ከዚህ በፊት ገዝተው በተፈጠረው ሁኔታ ያልተጠቀሙበትን አገልግሎት ሙሉ ለሙሉ መጠቀም እንደሚችሉ ገልጸው የሚገባንን ወይንም ገንዘባችን የገዛውን አገልግሎት አላገኘንም የሚሉ ደንበኞችን ኢትዮ ቴሌኮም ያስተናግዳል ብለዋል።
አሰራሩ ራሱ ቅድም እንዳልኩ ዘመናዊ አሰራር ነው ያለን። ስርዓቱ ሲስተሙ በዛ ጊዜ እያንዳንዱ ደንበኛ መረጃ አለ። አሁን በተለይ አሁን ቀድመን አውቀ ነው በተለይ የትኞቹ ደንበኞች አስገብተው ያልተጠቀሙ የተጠቀሙ የሚለውን ለይተናል። ቅድም እንዳልኩ እነዚህ የለየናቸው ለእያንዳንዳቸው ኢንዲቪጁዋሊ ይላክላቸዋል መልእክት በአጠቃላይ እዚህ ውስጥ ያልተጠቀሙ። ነገር ግን ከዚህም ወጣ በመልኩ እኔ እንደዚህ አስገብቼ ያልተጠቀምኩም የሚል ደንበኛም እናስተናግዳለን። ደንበኛው በ994 ይህንን ኮምፕሌን ማቅረብ ወይም ደግሞ ወደ ኢትዮ ቴሌኮም አቅራቢያው ሾፕ ሄዶ መልከት ይችላል።
ባለፈው ሳምንት የአስቸኳይ ጊዜ አዋጅ ኮማንድ ፖስት ሴክረታሪያት ወይንም ጽህፈት ቤት ኃላፊና የመከላከያ ሚኒስትሩ አቶ ሲራጅ ፈጌሳ ለሀገር ውስጥ መገናኛ ብዙሃን በሰጡት መግለጫ ላይ አያሌ የአዋጁ ማስፈጸሚያ ድንጋጌዎች መነሳታቸውን ይፋ ማድረጋቸው አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
በኢትዮጵያ በርካታ ወጣት የፖለቲካ ተቃዋሚዎች፣ ጸሐፊዎችና ሌሎችም በጸረ ሽብር ሕግ መተላለፍ ውንጀላ ምርመራ ይደረግባቸዋል፣ ክስ ይመሰረትባቸዋል። የሰብአዊ መብት ድርጅቶች በተለይ በማዕከላዊ ምርመራ ማቋያ የሚሰሙ ኢሰብአዊ ድርጊቶች ሲመዘግቡ ይሰማል። በትላንት የጋቢና ጉዞ የኢትዮጵያ የጸጥታ ኃይሎች በአዲስ አበባ ምርመራ የሚያካሂዱበት ማዕከላዊ ተብሎ ስለሚጠራው ጣቢያ ከቀድሞ የአንድነት ድርጅት ቃል አቀባይና በተለያዩ የወጣት የፖለቲካ እንቅስቃሴዎች የተሳተፉት አቶ ሀብታሙ አያሌው ሰምተናል።
ማዕከላዊው 8 ቤቶች አሉት። ግራውንድ ነው ወይም በመሬት ስር ያለ ቤት
እጅግ በጣም የሚቀዘቅዝ ከስሩ ባዶ የሆነና የመረጡትን ሰው ባስገቡበት ክፍል ውሃ ጭምር እየተሞላ በከፍተኛ ቅዝቃዜ ሰውነት እንዲጎዳ የሚያደርግ ነው። በእነዚህ እስር ቤቶች ውስጥ በጣም አስከፊ የሚባሉ ሁለት ክፍሎች አሉ። በጣም ከሌላው በተለየ ሁኔታ የከፉ የሚባሉ ናቸው። አንዱ 7 ቁጥር ነው። ሁለተኛው 8 ቁጥር ነው። 8 ቁጥር አንድ ሰው ለብቻ የሚታሰርበት 4 የተለያዩ ክፍሎች አሉ። ቆሞ እጅ መዘርጋት አይቻልም። ከጥበቱ አንፃር በጀርባ ቀጥ ብሎ ከመተኛት ውጪ ወደ ጎን ወደዛ ማለት አማራጭ የማይሰጡ እጅ ከባድ የጨለማ ቤቶች አሉ። ሁለተኛው 7 ቁጥር ነው የነበርኩበት ነው። በአንድ ክፍል ውስጥ እስከ 13 እና እስከ 15 ድረስ የሚደርስ እስረኞች ተነባብረው እንዲታሰሩበት የሚደረግና ሁለቱ ግርግዳ ሽንት ቤት የሚጋሩ ናቸው እና ከፍተኛ የሆነ ሽታ አለው። እዛ በጣም እጅግ አስቸጋሪ የሆነ ክፍል ውስጥ ነው እኔ ቆየሁት። አራቱንም ወራት የታሰርኩት እዚህ 7 ቁጥር እየተባለ የሚጠራው ከስሩ የውሃ ታንከር የሆነ ውሃ የሚሞላበትና በግራና በቀኝ በሁለቱም በኩል ሽንት ቤት፣ በአንድ በኩል ጣውላ የሚባለው እስር ቤት ሽንት ቤት ግርግዳ ይጋራል። በሌላኛው በኩል የሳይቤሪያ ሽንት ቤት የሚጋራ ከስር ደግሞ የውሃ ታንከር የሆነ እስር ቤት ነው።
አቶ ሀብታሙ በሽብር ወንጀል ተከሰው እስር ቤት በቆዩባቸው 2 ዓመታት በራሳቸውና በሌሎች እስር ቤት የታሰሩ ሰዎች ላይ የሚፈጸሙ የጭካኔ ይዞታዎችና ልዩ ልዩ የምርመራ አይነቶችን አስመልክቶ የሚያስረዱበት ክፍል 2 በዛሬው ዝግጅት ይቀርባል። ያነጋግራቸው ሰለሞን ክፍሌ ነው።
በተለይ መጀመሪያ በቁጥጥር ስር ሲያውሉ ፊታቸው ሸፍነው ወዳልታወቀ የስውር እስር ቤት የወሰዷቸውን ሰዎች እዛ ያልታወቀ የስውር እስር ቤት ውስጥ በእንደዚህ አይነት መልኩ ወንበር ላይ ታስሮ እላዩ ላይ እየተጸዳዳ እነሱ ሲገቡ እንዳይሸታቸው አፍንጫቸውን በጨርቅ አስረው ማስክ አርገው እየገቡ ስቃይ ፈጽመው ይወጣሉ። የሚፈልጉትን ነገር ጽፈው የሚሉትን ነገር እሺ ብሎ ከፈረመ በኋላ ወደ ማዕከላዊ ያመጡታል። እንግዲህ በጣም ከባድና ፈታኝ ከሚባሉት ይሄንን መካከል ይሄንን ልጠቅስ ብችልም ሌሎች ግን መናገር የሚቸገርባቸው ኢትዮጵያዊነት የሚገድበኝ ኢትዮጵያዊ ጨዋነት የሚገድበኝ ላነሳቸውም አልችላቸው። ከዚህ ትንሽ ወጣ ያሉ ከሰብአዊነት ፍጹም ፍጹም ከሰብአዊነት ከሰብአዊ ርህራሄ ውጪ የሆኑ ኢትዮጵያዊ ሃይማኖት ሙስሊምም ሆን ክርስቲያን ኢትዮጵያዊ ሃይማኖትህ ወይም እንዲሁ ኢትዮጵያዊነትህ ብቻ የማይፈቅድልህ ነውር የሚባሉ ተግባራት ይፈጸማሉ። ወደዛ የሰቆቃ ቦታ ገብተን የታሰርን ሰዎች ያን መከራ የተቀበልን ሁሉ በአንድ ነገር የምንስማማ ይሄ ስርዓት በሚያደርስብን ስቃይ፣ ስጋችን ላይ የደረሰው ጉዳት ህሊናችን ላይ ከደረሰው ጉዳት ጋር ስናመዛዝነው ዱላቸው ስጋችንን፣ ስድብና ማዋረዳቸው አጥንታችንን የሚያደቅ ህሊናችንን እጅግ የሚጎዳ ነበረ። እኛ የተገኘንበት ማህበረሰብ ምናልባት በኢትዮጵያ ውስጥ እቺ እነሱ አሁን የሚገዟት ሀገር እንድትፈጠር እቺ እነሱ የሚገዟት ሀገር ነጻ ሆና እንድትኖር በየሜዳው በሁሉም የኢትዮጵያ ጥግ አንዲት ቦታ ሳይወሰኑ አንዲት መጠሪያ ሳይኖራቸው ኢትዮጵያዊ ነን ብለው በየቦታው ከተዋደቁ አያት ቅድመ አያቶች የተገኘን ሆነን ሳለ ልንሸለም ሲገባ የእነሱ ልጆች እየተባልን መሰቃየታችን ያሳዝናል። በኢትዮጵያ ታሪክ ውስጥ ሁልጊዜም ሲነሳ ይኖራል። ይሄ ስርዓት ቢያልፍም በታሪክ ውስጥ ግን የፈጸሙት ግፍ ሁልጊዜም እየተነሳ እንደሚቀጥል ይሰማኛል። በእኔ በኩል
አቶ ሀብታሙ አያሌው ለሰጡኝ ሰፊ ማብራሪያ ከልብ አመሰግናለሁ።
እኔም አመሰግናለሁ።
አስተያየቶቻችሁን አት ቪኦኤ አማሪክ ላይ በፌስቡክ ላኩልን፣ ለአየር እናበቃለን። በትናንትናው ዝግጅታችን ባስደመጥናችሁ ክፍል 1 ቃለ መጠይቅ ላይ የእናንተን አስተያየቶች አሰባስበናል። ሁሉን ነገር ብቻ
በሰማሁ አብርሃ ታደሰ
በነ ሀብታሙና በሌሎች የህሊና እስረኞች ላይ የተደረገ ያለው ዘግናኝ ድርጊት እጅግ በጣም በጣም ያሳዝናል። የሰው ልጅ ላይ እንዲህ አይነት ሰቆቃና ጭካኔ። ሳሚ ስካይላይን
የሚያሳዝነው ያንተ የወንድማችን አይነት ጣ በአሁኑ ሰዓት እየደረሰባቸው ያሉ ወገኖችን እናስብ። ምን ማድረግ እንዳለብን እንወያይ። ይህ ሰቆቃ ማቆም አለበት። ሆ ምኑን አሰማኝ በጠዋቱ። ሰው በወንድሙ ላይ እንዲህ አይነት ስቃይ ማድረስ የመጨረሻ ዘመን ላይ መሆኑን ያሳያል። ኦ ጌታ ሆይ አስበን።
በረደድ ዘፍሪ ካህን
የጊዜ ጉዳይ እንጂ ሁሌም መልካምነት ክፉነትን ያሸንፈዋል። ዓለም ለምኔ
እውነት አልቀሰናል። የሰው ልጅ እንዴት ያለ ጭካኔ ነው? ኢትዮጵያውያን እንደዚህ አይነት ጭካኔ አለ እንዴ? ግዚኦ! ይቺ በሃይማኖት በባህል ያሳደገችን አገራችን ይህን ጉድ ተሸክማ ትኖራለች? ዮሴፍ ጆሲ።
ለመስማት በጣም ይከብዳል። አንድ ቀን ፍርድ አለ። ማርታ ዳንኤል።
አላምንም። የፈጠራ ስራ ነው። ለፈጠራው የኦስካር ሽልማት ቢገባውም ፕሮፓጋንዳ ነው ብላለች። መስፍን ጌታቸው።
ጨልሞ አይቀርም። የመከራ ጊዜም ያልፋል። ግፈኞችም በሰፈሩት ልክ ይሰፈርላቸዋል። ብርታቱን ይስጠን። ይነጋል።
እንግዲህ የዛሬው የጋቢና ጉዟችን በዚሁ ተጠናቋል። ሄኖክ፣
አዎ፣ አስተያየቶቻችሁን አስቀድማችሁ ያደረሳችሁን አድማጮች ሁላችሁንም እናመሰግናለን። ዛሬም በሰማችሁ ተጨማሪ ቃለ መጠይቆች እንደዚሁም ደግሞ ማጨስን በተመለከተ በያላችሁበት ያላችሁን አስተሳሰብ አድርሱን። ፌስቡክ አት ቪኦኤ አማሪክ ላይ በትዊተርም ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
በሰላም በጤና ያገናኘን። ስናስተናግዳችሁ የምሽነውን የመስታወት አድራጋውና
ሄኖክ ሰማእግዜር ነን። የጋቢና ዲጄ ሙዚቃዎቹን እየመረጠ አብሮን የቆየው ዲጄ ፋትሱ ነው። ሞክቤል ያበሮ ዝግጅታችንን መርቶልናል። እናመሰግናለን።
መልካም ምሽት። በነገው ጉዞ እንገናኝ።
Sky, tick tick be honing, by no cheese sky.